ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ነው። እሱን ከማንበብ በፊት አንዳንድ ባክግራውንድ ይሄንን ሲናገር ኢየሱስ ክርስቶስ በዛን ጊዜ የነበሩትን ሁኔታዎች እንድንረዳ ስለፈለግኩ ነው። ምክንያቱም አንዳንድ ጊዜ በዛን ጊዜ የነበረውን ጊዜ ፖለቲካውን፣ ሁኔታውን ካልተረዳን እሱ የሚናገረው ነገር በቀጥታ ላይ ገባን ይችላል እና በዚያን ጊዜ አዲስ ኪዳን ከመጀመሩ በፊት እስከ አዲስ ኪዳን ካለፈ በኋላ በዚያን ጊዜ ይገዛቸው የነበረው የሮማን ገቨርንመንት ነው። ጁዊሾች ስልጣን አልነበራቸውም፣ በእነሱ ስር ነበር የሚገዙት። ይሄ ማለት ምን ማለት ነው? አንደኛ ታክስ መክፈል አለባቸው፣ ሃይ ታክስ። እና እሱ ምን ያረጋቸዋል? ኦፕሬሽን ነው የሚያመጣው። ኦፕሬሽን በአማርኛ ምንድን ነው? ጭቆና። ብዙ የሚያዝናናው ኑሮ አይደለም የሚያኖራቸው። ይህንን ካልከፈሉ የሚመጣባቸው ነገር ስላለ ሁልጊዜ ጭንቅላታቸው ይህን ነገር እንዴት እንደሚከፍሉ ነው የሚያስቡት። እዚህ ሀገር እንዴት ነው ወጪ ሲበዛብን የምንሆነው ነገር? ጠዋት ማታ የምናስበው እሱን ነው። እንዴት አድርገን ወጪው እንደምንሸፍነው፣ እንዴት አድርገን እዳችንን እንደምንከፍል፣ እንዴት አድርገን እንደሱ አይነት ሲስተም ነው ያለው። ሁለተኛ የሮማን ገቨርንመንት በጁዊሽ በአይሁዶች ጭንቅላት አንክሊን የተቀደሱ ሰዎች አይደሉም። ይገባችኋል? አንክሊን ከዚህ በፊት ነግሬያቸዋለሁ አይደል? አንድ አብራኝ የምትሰራ ሴትዮ ጁዊሽ ናት። እኔ ጓደኛዬ ነው ምላት፣ እሷም ጓደኛዬ ነው የምትለው። አንድ ቀን መኪና የተበለስቶ መኪናዬን ራይድ ስጪኝ ስላት እኔ መኪና ውስጥ አህዛብ ገብቶ አያውቅምና አልሰጥም አለችኝ። አልወስድህም፣ ምክንያቱም እኔ በእሷ ጭንቅላት እኔ አያም አንክሊን። እና ይታያችሁ፣ እነሱ ሲገዟቸው የሚሰማቸውን ስሜት አስቡ። ምንም ስልጣን የላቸውም፣ ምንም ውሳኔ የላቸውም። በእነሱ ሃይማኖት አንድ ውሳኔ እንኳን ቢወስኑ እነሱ ካልፈቀዱ ምንም ነገር ማድረግ አይችሉም። ይሄ ማለት ነጻነት የላቸውም ማለት ነው። ሶስተኛ የሮማን ገቨርንመንት በዛ ጊዜ አንድ በእንግሊዝኛው God with a small g አንድ አይደለም የነበራቸው። They had multiple እና ምንድን ነው መሰላችሁ የሚሆነው የዛን ጊዜ ኢቨን ራሱ የሮማን ንጉሱ እንደ እግዚአብሔር ነው የሚቆጠረው። እና ምን ይሆናል መሰላችሁ፣ አሁን ለምሳሌ ሀሪኬን ኦር ቶርኔዶ መጥቶ አገሩን ግልብጥብጡት ካወጡ በሮማን ገቨርንመንት ጭንቅላት ምንድን ነው? አንደኛው እግዚአብሔር አልተደሰተም። እና ለዚህ ምክንያት የሚሆኑት ጁዊሾቹ ናቸው የማያመልኩት ተብሎ ማን ነው የሚጎዳው? ጁዊሾቹን ነው የሚያጠቁት። ኢማጂን፣ ይሄ ከብሉይ ኪዳን ጀምሮ ከተወሰነ ብሉይ ኪዳን ጀምሮ መጽሐፍ ቅዱስ ተጽፎ ካለቀበት የታሪኩ በኋላ ሁሉ የነበረ ታሪክ ነው። በዚህ ጊዜ ነው ጌታ ኢየሱስ ክርስቶስ ምን ይላል? አሁን ምዕራፍ 5 ቁጥር 9ን አስቡ። ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና። በሌላኛው ቨርዥን ምንድን ነው የሚለው? የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ። ይህንን አስባችሁታል? እኔ ጠዋት ማታ እዛ ብሆን ማለት ነው፣ ጠዋት ማታ እንደ ሰው ይሄ የክርስቲያን ሀታችሁን አውጡትና እንደ ሰው አስቡት። ጠዋት ማታ ምን የምታስቡ ይመስላችኋል? እናንተ ጆሽ ብትሆኑ ሪቬንጅ እንዴት ይሄን መንግስት እንደምገለብጥ ያው ሪቬንጅ ነው። ለውጥ ስጋት አዎ ስጋት አለ። ጥላቻ በዚህ ላይ ደግሞ ምን ችግር እንዳለ ታውቃላችሁ? ታክስ ኮሌክተሮቹ ማን ነበሩ? አይሁዶቹ። ካን ዩ ኢማጂን የራሳችሁ ወገን ታክስ ኮሌክተር? ደግሞ ታክስ ኮሌክተሮቹ ሀብታሞች ናቸው። ለማን ነው የሚሰሩት? ማን ነው የሚደግፉት? አገር ከሃጂዎች ናቸው። እነሱን ስታስቡ ምን ይሰማችኋል? በዛ ዘመን እንደ ክርስቲያን አይደለም፣ ዝም ብላችሁ እንደ ሰው ስታስቡ ምናት ባንዳ መግደል፣ እነሱን ጥላቻ፣ ሰው ሊደበድባቸው ነው የሚፈልገው። አስቡት እሱን ሁሉ ነገር። እዛ መካከል ጌታ ኢየሱስ ክርስቶስ ምን ይላል? ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና። ዳዝንት ሜክ ሴንስ? ትርጉም ይሰጣል? እንደ ሰው ሆናችሁ ስታዩ ትርጉም የሚሰጥ ነገር አይደለም። መጽሐፍ ቅዱስ ላይ ብዙ ቦታ ነው መጥምቁ ዮሐንስ ራሱ እንኳን እስር ቤት ሆኖ ጌታ ኢየሱስ ክርስቶስ የሚሰራውን ነገር ሁኔታውን ሲያየውና ኤክስፔክቴሽኑ ተምታቶበት፣ እንዴ በእውነት አንተ ነህ መሳያ ወይስ ሌላ እንጠብቅ ብሎ መልእክት ላከበት። ምክንያቱም የእሱ ኤክስፔክቴሽን ጌታ ኢየሱስ ክርስቶስ መጥቶ እነሱን ሲያጠፋ ነው። ሐዋርያት ሥራ ምዕራፍ 1 ላይ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ሊነጠቅ ሊያርግ ሲል የጠየቁት ጥያቄ ምንድን ነው? መቼ ነው ለእስራኤል መንግስትን የምትመልሰው? ጭንቅላታቸው ሁሉ የሚያስበው ጌታ ኢየሱስ ክርስቶስ ከሮማን ጋቨርንመንት እንደሚያወጣቸው ነው። እሱ ግን የሚናገረው ነገር ምንድን ነው? ስለ እሱ ሳይሆን እዚህ ላይ ምን ይላል? ሰላምን የሚያወርዱ ብፁዓን ናቸውና የእግዚአብሔር ልጆች ተብለው ይጠራሉና። ወደ እያንዳንዱ ነገር ከመግባታችን በፊት ሌላ ነገር ልነግራችሁ የምፈልገው ነገር ይሄኛው እንኳን ከዚህ ትምህርት ጋር የተያያዘ ነገር አይደለም፣ ግን ይገናኛል። አስርቱ ትእዛዝ ቃላት በቃላችሁ ማለት ባትችሉትም ምን እንደሆነ ይገባል አይደል? ጌታ እሱ እግዚአብሔር ለሙሴ የሰጠው በብሉይ ኪዳን ዘመን ነው አይደለም? ጌታ ኢየሱስ ክርስቶስ መጥቶ ለእኛ ሞተ። እሱ ማለት አስርቱ ትእዛዝ ቃላት ማክበር የለብንም ማለት ነው? ግን ለውጥ አለው። አስርቱ ትእዛዝ ቃላት በብሉይ ኪዳንና በአዲስ ኪዳን ባይሰረዝም ለውጥ አለው። ለውጡ ምንድን ነው ነው ጥያቄው። እንደ ሲራክ ምን ልታወራ ነው? በአዲስ ኪዳንና ብሉይ ኪዳን ያው አስርቱ ትእዛዝ ቃላት አስርቱ ትእዛዝ ነው፣ ምን ለውጥ አለው ልትሉ ትችላላችሁ። በብሉይ ኪዳን ሰዎቹ በራሳቸው ጥረው ግረው ፉልፊል ማድረግ አለባቸው። በአዲስ ኪዳን ጸጋ አለ። በብሉይ ኪዳን ራሳቸው ናቸው የሚሰሩት። They have to do a checklist. በአዲስ ኪዳን መንፈስ ቅዱስ አለ። መንፈስ ቅዱስ በአዲስ ኪዳን የት ነው የሚኖረው? በውስጣችን ያለው መንፈስ ቅዱስ ይረዳናል። በአዲስ ኪዳን ህግ፣ በብሉይ ኪዳን ህግ ነው። በአዲስ ኪዳን ግን ህግ ከውጭ እኛ ቼክሊስት የምናደርገው ሳይሆን እኛ ራሳችን ህጉ ነን። እየተለወጥን ነው የምንመጣው። እስከ መጨረሻ ድረስ ጌታ ኢየሱስ ክርስቶስ እኛን እየሰራን ነው የሚመጣው። ሳንክቲፊኬሽን የሚለው ቃል ይገባችኋል አይደለም? እኛን መስራት ነው እስከ መጨረሻ ምን እስክንሆን ድረስ ጌታ ኢየሱስ ክርስቶስ በእኛ እስኪታይ ድረስ ሙሉ ለሙሉ። አስርቱ ትእዛዝ ቃላት እኛ እንሆናለን። ለውጥ አለው። በብሉይ ኪዳን ራስ ትግራለህ፣ በአዲስ ኪዳን ጌታ ኢየሱስን እርዳኝ እያልክ ትሆናለህ። መንፈስ ቅዱስን እርዳኝ እያልክ ትሆናለህ። ቅድም ትግስት ጸሎት አርስቱ ላይ ስለ መንፈስ ቅዱስ ትናገር ነበረ። አንድ መጽሐፍ ሳነብ እዚህ ዓለም ላይ ብዙ ሰው ኮንሲደር የማያደርገው ብዙ ሰው ስላቸው አማኞቹን ነው። ምነው ጌታ ኢየሱስን እዚህ ሆኖ ባናገርኩት ኖሮ ብላችሁ ታውቃላችሁ? መንፈስ ቅዱስ ግን የት ነው? እግዚአብሔር ሩቅ ሆኖ የሚሰማን ጊዜ አለ አይደል? መንፈስ ቅዱስ ግን የት ነው? ዲኖ አጠገባችን ካለው ሰው ይልቅ የሚቀርበን መንፈስ ቅዱስ እንደሆነ፣ ከትንፋሻችን ይልቅ የሚቀርበን መንፈስ ቅዱስ እንደሆነ፣ ውስጣችን ያለው መንፈስ ቅዱስ እንደሆነ ሊረዳን ጌታ ኢየሱስ ክርስቶስ ምን አለ? እኔ ብሄድ ይሻላችኋል፣ እኔ ብሄድ ማይመጣል አለ። መንፈስ ቅዱስ አለ ይረዳችኋል ነው። እና አሁንም ልነግራችሁ የፈለጋችሁ ለምንድን ነው ይህን ነገር የምትነግረኝ ብትሉ፣ እኔ ስለ ህግ ላስተምራችሁ ሳይሆን አንዳንዴ ስብከት ትሰማላችሁ። እዚህ ላይ አሁን ዛሬ የምንማረው ምንድን ነው? ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉ። እና ከዚህ ቤት ወጣችሁ ሰላምን እንዶ በቃ ለሰላም እሰራለሁ ብላችሁ እንዶ አመጻችሁ እንዶ በራሳችሁ እንድትሞክሩ ሳይሆን ቤት ተንበርክካችሁ ጌታ ሆይ ለሰላም እንድሰራ አርዳኝ። ጌታ ኢየሱስ ይሄንን ሲናገር ሌላ ቦታ ልወስዳችሁ ፈልጋለሁ። የዚህ ሶሪ ምሳሌ 6 አንድ ሰው ቢያወጣልኝ ደስ ይለኛል። ከ16 እስከ 19
እግዚአብሔር የሚጠላቸው 6 ነገሮች አሉ።
ስንት ነገሮች? ቀጥል።
የሚጸየፋቸውም 7 ናቸው።
ጠቅላላ ስንት ናቸው ማለት ነው? 7 ነው። 7 እሺ፣ ቀጥል።
እነርሱም ትዕቢተኛ አይን፣ ሐሰተኛ ምላስ፣ ንጹህን ደም የሚያፈሱ እጆች፣ ክፋትን የሚያውጠነጥን ልብ፣ ወደ ክፋት የሚቸኩሉ እግሮች፣ በውሸት ላይ ውሸት የሚጨምር ሐሰተኛ ምስክር፣ በወንድሞች መካከል ጠብን የሚጭር።
ሰባተኛው ምንድን ነው? ደግሞ አንብቦ ሰባተኛውን።
ትዕቢተኛ አይን
ኖ ሰባተኛውን
በወንድማማቾች መካከል ጠብን የሚጭር ሰው።
በአጠቃላይ የሚለው ነገር ምንድን ነው? እግዚአብሔር የሚጠላቸው 7 ነገሮች አሉ። ከሰባተኛው ከሰባቱ ውስጥ የመጨረሻውን አጥብቆ ይጠላዋል። እሱ ምንድን ነው? በወንድሞች መካከል ጠብን የሚዘራ። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ምንድን ነው የሚለው? ሰላምን የሚያወርዱ ብፁዓን ናቸው። ተቃራኒው ነው። እነሱ የእግዚአብሔር ልጆች ይባላሉ። በወንድሞች መካከል ጠብን የሚጠራ እግዚአብሔር አጥብቆ ይጠላዋል። እግዚአብሔር አጥብቆ ይጠላዋል። ሰላምን የሚያወርዱ ማለት ምን ማለት ነው? አንደኛ ሰላምን የሚያወርዱ ሲባል ይሄ ቤታችሁ ቁጭ ብላችሁ እኔ ከሰው ጋር አልጣላም አልነጋገርም በሰላም እኖራለሁ ሰላማዊ ሰው ነኝ፣ ወይም ደግሞ በቃ ቤቴ ውስጥ የትም ሲሄድ ጠናስጥልኝ ምናምን ሰላም ነው ምንም አልናገርም አይደለም። ፓሲቭ አይደለም፣ ኢትስ አክቲቭ። ጠዋት ወጥታችሁ በር ከፍታችሁ ስራ ልትሰሩ ነው የምትወጡት አይደል? ልክ እንደዛው ጠዋት ወጥታችሁ በር ከፍታችሁ ልትሰሩ የምትወጡት ሰላምን ለማውረድ ነው። ይገባችኋል ልዩነቱ? ዝም ብለን በቃ እንዱ ሰላም ለመፍጠር በቃ ጸጥ ብለን መኖር ሳይሆን ልንሰራ የምንወጣው ሰላም ለመፍጠር ነው። ኢትስ አክቲቭ። ስራዬ ብለን ልንሰራው የምንወጣው ነገር ነው። ምሳሌ ልስጣችሁ። ከምሳሌው በፊት አዳምና ሔዋን ኃጢአት ሲሰሩ ከማጋ ነው የተጣሉት? ከእግዚአብሔር ጋር። ሰላም ከእግዚአብሔር ጋር። በር ከፍታችሁ ለመመስከር የምትወጡበት ጊዜ አለ? ስራዬ ብላችሁ ይህንን ነው የሚናገረው ጌታ። ሰላም የሚያወርዱ ብፁዓን ናቸው። ከማን ጋር ነው ስትመሰክሩ? ሰው ጌታን ሲቀበል ሰዎቹ ከማን ጋር ነው ሰላም የሚኖራቸው? ከእግዚአብሔር ጋር። ውስጣችሁ በሰላም ይሞላል። አስባችሁ ታውቃላችሁ? ዓለም ላይ የተቀመጥንበት ምክንያት ታውቃላችሁ? ለዚህ ብቻ እንደሆነ for this purpose ወንጌልን ለመስራት ጌታ ኢየሱስ ክርስቶስ በመድር ላይ ተመልሶ ይመጣል። አሜን። የዘገየ ቢመስል ይመጣል፣ ግን አሁን የማይመጣበት ሪዝን ለምንድን ነው ይላል መጽሐፍ ቅዱስ። ሰዎች በንስሐ ይመለሱ ዘንድ the faster they get back with God ban to ጌታ ኢየሱስ ክርስቶስ መምጫው እየፈጠነ ነው የሚመጣው። ግን እኛ ስራዬ ብለን እንደ ስራ ለመመስከርና ሰዎች ከእግዚአብሔር ጋር እንዲታረቁ ወንጌልን እንሰብካለን ወይ? ይሄ ቤቴ የመጣ ሰው መስበክ እንደ ክርስቲያን ሆኜ መኖር አይደለም። በር ከፍቶ ስራዬ ብሎ እሰራለሁ ብሎ ከጌታ ጋር በመንፈስ ቅዱስ ምሪት ወንጌልን ለመዝራት። ይሄ የፓስተር ስራ ነው እንዴ? ይሄ የወንጌላዊ ስራ ብቻ ነው? የዳነ ሰው በሙሉ ጌታ ኢየሱስ ክርስቶስን የሚያውቅ ይሄ ስራ ተሰጥቶታል። ክርስቲያን ሆኖ ሰላም የጠፋበት ሰው ታውቃላችሁ? ይሄኛውን አግኝተዋል። ኑሮ እየኖሩ ሳሉ ግን ሰላም ጠፋባቸው። ለምን? ወይ ዘመድ ሞቶባቸዋል፣ ወይ ከስራ ተባረው ከእግዚአብሔር ይልቅ ችግሩ በጭንቅላታቸው ላይ ቡግ ብሏል፣ ወይ ችግር ውስጥ ነው ያሉት፣ ወይ የተለያየ ድብልቅልቁ ላይፍ። በር ከፍታችሁ ሰው ለመጽናናት የምትወጡበት ጊዜ አለ? ጌታ እንዲመራኝ፣ ጌታ ሆይ ምራኝ፣ መንፈስ ቅዱስ ሆይ። ታውቃላችሁ ሰዎቹ እዚህ ችግር ላይ ሆነው ሳምሃው አይናቸውን እግዚአብሔር ረድቷችሁ በቃሉ በመንፈሱ አይናቸውን ከዚህ ላይ አንስተው ጌታን ሲመለከቱ ውስጣቸው የሚገባው ሰላም ይሄኛውን ያስረሳል። አሜን። ምክንያቱም ሰላሙ የማን ነው? የእግዚአብሔር ነው። ጌታ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። የእግዚአብሔር ሰላም የምድርን ችግር ያስረሳል። ስሙኝ ያልኩትን፣ የእግዚአብሔር ሰላም የምድርን ችግር ያጠፋል አላልኩም። የእግዚአብሔር ሰላም የምድርን ችግር ያስረሳል። የእግዚአብሔር ሰላም ችግሩን አስረስቶ መስራት ያለብንን እንድንቀጥል ይረዳናል። ግን እግዚአብሔር እኔና እናንተን ሊጠቀም ይፈልጋል። ሰላምን የሚያወርዱ ብፁዓን ናቸው። ሰላምን የሚያወርዱ ብፁዓን ናቸው። አንዳንድ ጊዜ እንኳን ሰላም ልናወርድ የራሳችንም ሰላም ተበጥብጦ የሌላውንም ሰላም እንበጠብጣለን። ባለፈው ጊዜ ነግሬያችኋል፣ ለማን እንደተናገርኩ አላውቅም፣ ወይ ባይብል ስተዲ ላይ ይሆናል። ግን ከኤሌቬተር ስወርድ አንድ ሰው ልጠይቅ ከሀያ ምናምናኛው ፎቅ ላይ መሀል ላይ ኤሌቬተሩ ቆመ። እኔና አንድ ሴትዮ ነበረች። ከዛ እኔ ዝም ብዬ ምን ምንም አልመሰለኝም። ለመክፈት እንዲህ ስታገል መሀል ላይ ነው ያለው። በቃ ደውሉ ልደውል ስል ደውሉም አይሰራም። ደህና ነበርኩ። ሴትዮዋ መጮህ ስትጀምር የኔ ልብ ድው 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 ማለት ጀመረ። በቃ በጣም ስትጮህ አንዳንድ ጊዜ የራሳችንም ሰላም መጥፋት የሰውንም ሰላም ይዞት ነው የሚሄደው። ግን ጌታ ኢየሱስ ክርስቶስ ለምንድን ነው የሚለን? ሰላምን የሚያወርዱ ብፁዓን ናቸው። ቅድም ምሳሌ ላይ ያነበብነው ሪሌሽናል ፒስ፣ በወንድሞች መካከል ጠብን የሚዘሩ እግዚአብሔር ሰባተኛውን አጥብቆ ይጠላል አለን። ሁለት ሰዎች እንደተጣሉ ስትሰሙ በር ከፍታችሁ ትወጣላችሁ ለማስታረቅ ወይስ እንደዚህ ሀገር ሰዎች it's none of my business ብላችሁ ቤት ነው የምትቀመጡት? የዚህ ሀገር ካልቸር ብዙ ነገር ከመጽሐፍ ቅዱስ ጋር እንድንገናኝ አይረዳንም። አሁን እግዚአብሔር ተነስተህ ሚድናይት ላይ ሰው ቤት ሂድ፣ አንድ ነጭ ቤት ሂድ ቢላችሁ ተነስታችሁ ትሄዳላችሁ? አልመለሳችሁልኝም። ለምንድን ነው የማትሄዱት? እዚህ ሀገር ካልቸሩ ምንድን ነው? ሰው ቤት ካልደወልክ አትሄድም። እሱን ካልቸር ይዘን ትግስት፣ አንቺ ቤት ሳልደውል ከች ብል ደስ ይልሻል? አንድ በእኛ መካከል እንኳን ያው ግን አሁን አንድ ትልቅ እንግዳ የምትፈሪው ሰው ዘሎ ቢመጣ ቤት ውስጥ ምግብ የለሽ ምን የለሽ ምን የለሽ ምን የለሽ ደስ አይለንም አይደል? እሱን እናቃለን። እኛም እንዴት ብዬ ሰው ቤት ሳልደውል እሄዳለሁ? ግን ጌታ ነው ሂድ ያለህ፣ ጌታ ነው ሂጅ ያለሽ። ይሄ ታሪክ የእውነት ታሪክ ነው። እኛ ሰፈር ያለ ቸርች ብሊቨርስ ቸርች ምስክር ነው የሰማሁት። እዛ የሚሰራ ሰውዬ ለሚሽን ወርክ ተሰብስበው ሜክሲኮ ይሄዳሉ። ሜክሲኮ ሄደው ሚስት እዚህ ናት ተኝታለች። እኩለ ሌሊት ላይ ሶስት ነው አራት ሴቶች ጌታ አሳሰበን እንድንጸልይ ለባልሽ ብለው በር ከፍተው አንኳኩ። ሚድናይት ላይ ከፍተው ገቡ፣ መጸለይ ጀመሩ። በኋላ እሷ ጸሎቷን ትታ ብትደውል ስልኩን አያነሳም፣ በሀሳብ ጭንቀት ውስጥ ገብታ። በኋላ ዝም ብለን እንጸልይ አሉ። ሲጸልዩ ጸልየው በቃ መጨረሻ ላይ ስትደውል አነሳው። በኋላ ስትደውል ምን ይላታል? እነዚህ ድራግ ዲለሮቹ ይዘውን ሊገሉን ብለው መጨረሻ ላይ ለቀቁን እና በጣም ተአምር ምናምን እያሉ ይነግራት። እሱ አልነገረችውም እኮ ምን እንደተፈጠረ፣ እሱ ነው የሚነግራት። ይህንን ነው የምለው፣ ጌታ በመንፈስ ቅዱስ ምሪት ሁሌ ሰላም የጠፋባቸው ሰዎች አሉ። ሁሌ ተጣልተው የሚኖሩ ሰዎች አሉ። ኢቭን በክርስቲያኖች መካከል ግን ለማስታረቅ እንሄዳለን፣ ሰላምን ለማውረድ። በጣም የሚገርመው ነገር ምን ይላል መሰላችሁ? የእግዚአብሔር ልጆች ተብለው ይጠራሉና። የእግዚአብሔር ልጅነታችንን የሚያረጋግጠው አንደኛው ኤቪደንስ ኢዝ በር ከፍቶ ይህንን ስራ ለመስራት ከቤት መውጣት። እኔ የተጣላ ሰው አላቅም ብንል እግዚአብሔር ሆይ ምራኝ፣ ይህንን ብለሃል ይህንን እንድሰራ ተጠቀመብኝ ማለት። ስንት ሰዎች ተጣልተው ዝም ብለን የተቀመጥን ሰዎች አለን። ስንት ሰዎች ችግር ውስጥ ሆነው ሰላማቸው ጠፍቶ ክርስቲያኖች ሆነው ጭንቅላታቸው እስከሚያብድ ድረስ የደረሱ ሰዎች ያወቅን ዝም ብለን የተቀመጥን ስንት ሰዎች አለን? ወገኖች ይሄንን ስላችሁ እኔ ጊልት አይደለም እግዚአብሔር ይሄንን ነገር የሚናገረን ሄደን እንድንሰራው ሳይሆን በመጀመሪያ ቤት ገብተን ጌታ ሆይ እርዳኝ እንድንለው ነው። ምክንያቱም ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ያለኔ ምንም ልታደርጉ አትችሉም። ከዚህ ወተን እኛ ለማረግ እንኳን ብንፈልግ በራሳችን ጉል አንደኛ እግዚአብሔር ራሱ መምራት አለበት ወደዛ ሰውዬ። እሱን ማን ነው የሚሰራው? መንፈስ ቅዱስ። የት ነው ያለው? እሱ እዚህ ውስጥ። አበሾች እንኳን እዚህ ውስጥ ይገባሉ ብዬ አላስብም። ግን ይህንን አገር ስታዩት ግንባሹ በፖለቲካ ፓርቲ ተገነጣጥሏል። እኔ ስለ ዓለማዊ አይደለም ማውራው፣ ክርስቲያን ውስጥ ቸርች ውስጥ ነው ማውራው። ግንባሹ ይገርማቸዋል። በፉትቦል በእነዚህ የተለያዩ የፉትቦል ግሩፖች አሉ አይደል? በሱ ተከፋፍለዋል። ግንባሹ በዚህ ግማሹ በዛ፣ ዓለሙ ሁሉ ድብልቅልቁ የወጣ ነው። ጌታ ኢየሱስ ክርስቶስ ምንድን ነው የሚለው? ሰላምን የሚያወርዱ ብፁዓን ናቸው እነሱ የእግዚአብሔር ልጆች ተብሎ ይጠራሉና። ሰላምን እንድናወርድ ነው ጌታ ኢየሱስ ክርስቶስ የጠራን። በባልና በሚስት መካከል ጥል አለ። እየሰማን ዝም የምንል ሰዎች አለን። ግን እግዚአብሔር ምንድን ነው የሚለው? ሰላምን የሚያወርዱ መጸለይ ብቻ አይደለም፣ እግዚአብሔርን ምሪት ጠይቆ በር ከፍቶ መውጣትና ሰዎችን ማናገር። እኛ አንዳንድ ጊዜ ችግሩም እንደሆነ ታውቃላችሁ፣ እኛን ሳይሆን ውስጥ ያለውን መንፈስ ቅዱስን ሪኮግናይዝ አለማድረግ ነው። በእውነት እኛ እኮ እርሶ መባል ያለብን ሰዎች ነን በመንፈስ ቅዱስ ለማለት የፈለጉ ገብቷቸዋል። ራሳችንን ማክበር ያለብን ሰዎች ነን። ምክንያቱም ውስጥ ማን ነው የሚኖረው? መንፈስ ቅዱስ ነው። ችግሩ ምን መሰላችሁ? ኳሊፊኬሽናችንን እናስባለን፣ አስተዳደጋችን እናስባለን፣ ምናችንን እናስባለን፣ ያለንን ገንዘብ እናስባለን። እና ስለኛ ያለን አስተሳሰብ ምድራዊ ነው። መንፈስ ቅዱስ ግን በውስጥ አለ። ተአምር የሚሰራ መንፈስ ቅዱስ ሰማይና ምድርን ሲፈጠር መንፈስ ቅዱስ የት ነበረ? እዛው ሲፈጠር። ጌታ ኢየሱስ ክርስቶስን ከሞት ሲነሳ የት ነበረ? እዛው ሲያስነሳ። ድንጋዩን ያንከባለለው ማን ነው? እዚያው እሱ ራሱ። ያው መንፈስ ነው ልባችን ውስጥ ያለው። ያው መንፈስ ነው ውስጣችን ያለው። ለዚህ ነው ጌታ ኢየሱስ ክርስቶስ እኛን ተማምኖ አይደለም ሰላምን የሚያወርዱ ብፁዓን ናቸው የሚለው፣ ውስጣችን ያለውን መንፈስ ቅዱስ ተማምኖ ነው። እኔን ቢያምን ሌላ ችግር ነው የሚፈጠረው። የምንናገረውን ነገር እንኳን አናቅም። ይህንን ይዘን ዘፍጥረት 13 ምዕራፍ 5 ላይ እንሄዳለን። ይቅርታ፣ ዘፍጥረት 13 ላይ አብርሃም ሚስቱንና ንብረቱን ሁሉ ይዞ ከግብጽ ወደ ኔጌብ ሄደ፣ ሎጥም አብሮት ነበር። አብርሃም በከብት በብርና በወርቅ እጅግ በልጽጎ ነበር። አብርሃም ከኔጌብ ተነስቶ እስከ ቤቴል ተጓዘ። ቀድሞ በቤቴል በጋይ መካከል ድንኳኑን ከተከለበት ለመጀመሪያ ጊዜ መሠዊያ ካቆመበት ስፍራ ደረሰ። በዚያም የእግዚአብሔርን ስም ጠራ። ከአብርሃም ጋር አብሮት ይጓዙ የነበረ ሎጥ በጎች፣ ከብቶችም ድንኳኖች ነበሩት። ሆኖም ሁለቱ አንድ ላይ ሲኖሩ ስፍራው አልበቃቸውም። ንብረታቸውም እጅግ ብዙ ስለነበረ አብረው መኖር አልቻሉም። ይህም በመሆኑ በአብርሃምና በሎጥ እረኞች መካከል ጠብ ተፈጠረ። በሉ እስቲ። በዚያም ዘመን ከነአውያን፣ ፌሪዛውያን በዚያ አገር ይኖሩ ነበረ። አብርሃም ሎጥን እንዲህ አለው፣ እኛ ወንድማማቾች ነንና በአንተና በእኔ ወይንም በእረኞች መካከል ጠብ ሊኖር አይገባም። ይኸው እንደምታውቀው አገሩ ሰፊ ነው፣ ብንለያይ ይሻላል። አንተ ግራውን ብትመርጥ እኔ ወደ ቀኝ እሄዳለሁ፣ አንተ ቀኙን ብትመርጥ እኔ ወደ ግራ እመራለሁ አለ። እግዚአብሔር በተናገረው መሰረት አብርሃም ተነስቶ ከነበረበት ቦታ ወጣ። ወዴት ነው የሚሄደው? ምንም የተነገረው ነገር የለም። በእምነት ነው የወጣው። አብሮት ማወጥቷል ሎጥ። አሁን እዚህ ቦታ ከደረሱ በኋላ ይዘው የወጡት ነገር አለ። በዛ ላይ ከዚህ በፊት ግብጽ ገብተው ማናት ሳራ እህቴ ናት ብሎ እግዚአብሔር በመሀል ኢንተርቪን አድርጎ ሲወጣ የግብጽ ንጉሥ የሰጠው ነገር አለ። ብቻ የሁለቱም ሀብታም ሆነዋል። አሁን መጨረሻ ላይ ምን ይሆናል? አንድ ቦታ ሲደርሱ የነበሩበት ስፍራ ለሁለቱም አልበቃም። ሳራ ያስፈልጋቸዋል፣ ከብቶቹ መጋጥ አለባቸው፣ የተለያየ ነገር ያስፈልጋል፣ ቦታው አልበቃቸውም። አሁን ሰራተኞቹ መጣላት ጀመሩ። ሰላም ለመፍጠር እየሰራ ያለው ማን ነው? አሁን በዚህ ታሪክ ላይ አብርሃም ምን አለው? እኔ እናንተ ሰራተኞቻችንም መጣላት አያስፈልገንም፣ አንድ ላይ መሆን አልችልም፣ ምክንያቱም ቦታው አይበቃንም። አንተ በዚህ ብትሄድ እኔ ወደዚህ እሄዳለሁ፣ አንተ በዚህ ብትሄድ እኔ ወደዛ እሄዳለሁ እና ምረጥ አለው። በጣም የሚገርማችሁ ነገር የመጀመሪያው ምርጫ እንደ አይሁድ ባህል መሰጠት የነበረበት ለማን ነው? ለአብርሃም። አንደኛ ታላቅ ነው፣ ሁለተኛ የሎጥ አባት ሲሞት ነው የወሰደው እሱን እንደ አባት። ሶስተኛ ጥሪው ለማን ነው የመጣው? ለአብርሃም እንጂ ለሎጥ አይደለም። ምርጫውን መጀመሪያ መምረጥ የነበረበት ማን ነው? አብርሃም። ለሰላም ሲል አንተ መጀመሪያ ምረጥ አለው። አብርሃም እግዚአብሔርን አመነ። እርሱ እግዚአብሔርም ሶሪ አስራ የምታየው አገሩ ሰፊ ነው፣ ብንለያይ ይሻላል። አንተ ግራውን ብትመርጥ እኔ ወደ ቀኝ እሄዳለሁ፣ አንተ ቀኙን ብትመርጥ እኔ ወደ ግራ እመርጣለሁ። ሎጥም አይኑን አንስቶ ሲመለከት የዮርዳኖስ ረባዳ ሜዳ እንደ እግዚአብሔር ገነት በዞአር አቅጣጫ እንዳለው እንደ ግብፅ ምድር ውሃማ ቦታ ሆኖ አገኘው። እንዲህም የነበረው እግዚአብሔር የሰዶምና የጎመራን ከተሞች ከማጥፋቱ በፊት ነበረ። ሎጥ የኢየሩሳሌምን ረባዳ ሜዳ በሙሉ መርጦ ወደ ምስራቅ አመራ። ሁሉም ሰዎች በዚያው ተለያዩ። ማመረጠ መጀመሪያ ሎጥ። ትምህርቱ ስለ እሱ እንኳን ባይሆን የመረጠው ምርጫ ማንን አሳጣው? ሚስቱን። የሚገርማችሁ ነገር አስባችሁ ታውቃላችሁ? ሎጥ ያኛውን ቢመርጥ ኖሮስ ብላችሁ? አብርሃም ማንን አምኖ ነው የወጣው? ከአብርሃም ጋር ማን አለ? እግዚአብሔር ብቻ ሳይሆን የገባውም ቃል ኪዳን ከሱ ጋር ነው ያለው። አብርሃም የትም ቢሄድ የእግዚአብሔር ቃል ኪዳን አለው። ሎጥ ግን አይኑን ተመልክቶ ወደዛ ሄደ፣ ሚስቱን አጣ። ያለውን ንብረቱን ሁሉ አጥቶ ብቻውን ይወጣው። ሰላም መፍጠር ማለት እንደ አብርሃም ነው። ሰራተኞቹ ሲጣሉ አብርሃም ዝም አላለም። ተነስቶ ሎጥ ጋር ሄዶ አነጋገረው፣ መፍትሄም ሰጠው፣ ተለያዩ በሰላም። ይሄንን ነው ምለው። አክቲቭሊ ወተን ሰላም ለመፍጠር እንሞክራለን ወይስ አብረን ዝም ብለን ስንደበላለቅ እንኖራለን? ጌታ ኢየሱስ ክርስቶስ የጠራን ግን ሰላምን ለመፍጠር ነው። ሌላ ቦታ በወስዳችሁ አሁንም ዘፍጥረት ምዕራፍ 45 ላይ ይቅርታ ቁጥር 45 ዮሴፍን ታሪክ ታቃላችሁ አይደለም? ወንድሞቹ ሽጣውት አሁን ከርሃብ የተነሳ አባታቸው ወደ ግብጽ ልኳቸው ምግብ አለዛ ይባላል ሄዳቸው አምጡ ብሏቸው እሱ ላይ ነው ያለነው። በዚያም ጊዜ ዮሴፍ አጠገቡ ከነበሩት ሰዎች ፊቱን ሲሚቱን ሊገታ ባለመቻሉ እዚያ ያሉትን ሰዎች በሙሉ አስወጡልኝ ብሎ ጮኸ ተናገረ። ስለዚህም ዮሴፍ ራሱን ለወንድሞቹ በገለጠ ጊዜ ከእርሱ ጋር ሌላ ማንም አልነበረም። ዮሴፍም ድምፁን ከፍ አድርጎ በማልቀሱ ግብፃውያን ሰሙት። ወሬም ወደ ፈርዖን ቤት ሰዎች ደረሰ። ዮሴፍም ወንድሞቹን እኔ ዮሴፍ ነኝ፣ ለመሆኑ አባቴ እስካሁን በሕይወት አለ ሲል ጠየቃቸው። ወንድሞቹ ግን በፊቱ ተደናግጠው ስለነበር መልስ ሊሰጡት አልቻሉም። ዮሴፍም ወንድሞቹም እስቲ ወደ እኔ ቀረብ ብሎ አላቸው። ወደ እርሱም በቀረበ ጊዜ እንዲህ አለ፣ ወደ ግብፅ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ። አሁንም በመሸጣችሁ አትቆጩ፣ በራሳችሁ አትዘኑ። ምክንያቱም እግዚአብሔር ሕይወት ለማዳን ሲል ከእናንተ አስቀድሞ እኔን ወደዚህ ልኮኛል። በምድር ላይ ራብ ከገባ ይኸው 2 ዓመት ሆነ። ከዚህም በኋላ የማይታረስበት ሰብል የማይሰበሰብባቸው 5 ዓመታት ገና አሉ። ነገር ግን እግዚአብሔር ሕይወታችሁን በታላቅ ማዳን ለመታደግ ዘራችሁን ከምድር ላይ እንዳይጠፋ በማሰብ ከእናንተ አስቀድሞ ወደዚህ ላከኝ ብሎ አቀፋቸው፣ አበላቸው፣ አጠጣቸው። እስቲ አስቡት። እናንተ ብትሆኑም ታረጋላችሁ? አርፋችሁ ከምትወዱት አባታችሁ ጋር እየኖራችሁ አንስቶ ሸጠዋችሁ እንደ ባሪያ ስትሰቃዩ ከርማችሁ መጨረሻ ላይ ወንድሞቻችሁን ስልጣን ይዛችሁ ቢመጡ እናንተ ጋር ምንድን ነው የምታደርጉት? ሌላ ነገር ልተውላችሁ መፈልገው ነገር ምን እንደሆነ ታውቃላችሁ? ችግር ውስጥ ሆናችሁ የእግዚአብሔር ዓላማ ሲገባችሁ ችግራችሁን ትረሳላችሁ። እምላችሁ ነገር ገባችሁ? ዮሴፍ ቂም በቀል ውስጥ መግባት ነበረበት። እዚህ ሀገር የዚህ ሀገር ጥቁሮች ታውቃላችሁ አይደል? ከነጭ ጋር ያለውን ችግር ድሮ ነጮቹ ያደጉትን በባርነት የሆነው ነገር እስካሁን በልባቸው አለ እና እስካሁን ድረስ ይዘውት የሚሰቃዩ ሰዎች አሉ። ከነጭ ጋር በሰላም መኖር የማይችሉ ሰዎች የእግዚአብሔር ዓላማ የእግዚአብሔር ፐርፐዝ እንዳለው አንድ ነገር ሲገባችሁ ችግራችሁ በሙሉ ትለቁታላችሁ። ከዚህ በፊትም አሁንም ደግሜ የነገርኳችሁን ታሪክ ነው የምነግራችሁ። በጣም የክርስቲያን ልጅ አንዷን አግብቶ ኤክስ ሀዝበንድ ነበራት። ባልየው በጣም አቢዩስ የሚያረጋት ነበር በሱ ምክንያት እስር ቤት ገብቶ ፈታዋለች በጣም ክርስቲያን የሆነ ሰው አገባች አግብታው እየኖርች ያለ ሰውዬ ይፈታል ያኛው ያለችበትን ቦታ የምትኖርበትን ቦታ ፈልጎ ቤት ገብቶ ይደበድባታል ሲደበድብ ባልየው ደረሰ ባልየው ሽጉጥ አለው ምክንያቱም he was navy ልክ ሲደርስ ሲደበድባት አንስቶ ገደለው እና ሰውየው ፍርድ ቤት የፈረደበት ምንድን ነው? Life in prison without parole. እና ቤተሰቦቹ በጣም ሀብታሞች ናቸው ያለ የሌለ ገንዘብ ከፍሎ ሊያስፈልጉት ያላደረጉት ነገር የለም። በኋላ ደብዳቤ ጽፎላችሁ ለወላጆቹ ምን እንዳሉ ታውቃላችሁ? እኔ በዚህ ጊዜ ምረጥ ብትሉኝ መፈታት አልፈልግም። ምክንያቱም እስር ቤት ውስጥ ሆኜ የእግዚአብሔር ዓላማ በሕይወቴ እየተፈጸመ ነው። እዛ ውስጥ እንደ ፓስተር ያገለግላል። እና መውጣት አልፈልግም። መውጣት የምፈልገው ደግሞ እናንተ ስለከፈላችሁ ሳይሆን እግዚአብሔር ቀንህ ነው ውጣ ካለኝ ያን ይወጣለሁ። አሁን ግን ምርጫዬ እዚህ ሆኜ የእግዚአብሔርን ሥራ መስራት ነው። ይህን ነው የምላችሁ። ዮሴፍ ዓላማው የገባው ሰው ነው። ዓላማው ስለገባው እናንተ አይደላችሁም ይህንን ረሃብ ዘመን አይቶ እግዚአብሔር ከእናንተ በፊት የላከኝ እናንተን ለማዳን ነው። አትጨነቁ፣ አታስቡ። ይሄ ነገር ባይገለጥለት ግን ሰላም ይፈልግ ነበር? አይፈልግም። ወስዶ ይገላቸዋል ወይ ያስገድላቸዋል። አገሩ ግብጽ ነው። ወገኖቼ ዛሬ ልተውላችሁ የሚፈልገው ነገር ምንድን ነው? እንደ ክርስቲያን ስንኖር ማቴዎስ 5ን ተመልሳችሁ እዩት። 9ን ብቻ ሳይሆን በሙሉ እዛ ላይ ተደረደሩ ነገሮች አሉ። የሚቀጥለው ሳምንት እናንተ የዓለም ጮናችሁ የዓለም ብርሃናችሁን ሚለውን ነው የምንመለከተው። ግን የሚቀጥለው ሳምንት የምንመለከተው ከላይ ያሉት ጋር የተያያዘ ነገር ነው። እና ልላችሁ የምፈልገው ነገር እንዶ ጠዋት ከቤት ስትወጡ ሰላም ለመፍጠር ሰላምን ለማውረድ ትወጣላችሁ ወይስ የራሳችን ኑሮ ለመኖርና ገንዘብ ለማግኘት ወጥተን ነው የምንገባው? የእግዚአብሔር ልጅ ነኝ የምትሉ እስቲ እጃችሁን አሳዩ። ያ ኤቪደንስ ይታያል በእኛ? እኔ ማውጥቻለሁ። ያ ኤቪደንስ ይታያሉ? የእግዚአብሔር ልጆች አክቲቭሊ ሰላምን ለማውረድ እንወጣለን ወይ? አሁን መስሪያ ቤት በሙሉ ልንባረር ነው ቢባል ሰላማችንን በመስኮት ወርውረን ከሰው ጋር ስንነታረክ እንውላለን ወይስ ያንን ሰላም ጠብቀን ሰላም ለማምጣት ሌላ ሰው ህይወት ውስጥ ሰላም ለማውረድ ከመንፈስ ቅዱስ ጋር ተባብረን ስራችን ያሳያል ይናገራል? አንድ ሰው ላለቃው ነገራት። ምንድነው የነገራት? ፕሮስቴት ካንሰር ጠርጥረዋልና ዛሬ ደውለው ቴስት ሪዛልቱን ይነግሩኛል ምናምን አላት። በኋላ ሰውየው ያለቃዋ ቢሮ ጁሽ ናት ሲትዮ ከኋላው ነው ከኋላው ናት። እና ስልኩ ሲደወል ታያለች። በኋላ ደውለው ያው ፖዚቲቭ ነው ሪዛልቱ ምናምን አሉት። በኋላ ስልኩን ዘግቶ እሱ ስራውን ቀጠለ። በኋላ ሲትዮ አላስችል ብሏት ወጣ። አሁን የደወለው ማን ነው አለችው። ዶክተር ኦፊስ ነው አለ። ምን አለ ስል ፖዚቲቭ ነው አለ። በኋላ ዱ ዩ ዋን ጎ ሆም አለችው። ኖ አላት። አይ ጀስት ኮንቲኒው ወርኪንግ ኢትስ ኦኬ ምናምን ነገር ብሎ ስራውን ቀጠለ። እና ዘ ኔክስት ዴይ ሲመጣ ምን እንዳለችው ታውቃላችሁ? አም ጁዊሽ ክርስቲያን ከሆንኩ ግን እንዳንተ ነው መሆን የምፈልገው። ምክንያቱም እኔ ብሆን ኖሮ አለችው እንኳን ስራ ልሰራ መሆኑን ነገር እንኳን ማቅ አይመስለኝም። ግን ይህንን ነው የምላችሁ፣ የራሳችንን ሰላም ጠብቀን ለሌላ ሰው ሰላም ማውረድ የሚያስችል መንፈስ ቅዱስ ውስጣችን አለ። እንተባበራለን ወይ ነው ነገሩ። ሰውና ሰው ሲጣላ እንወተን ጌታ እንዲረዳን ለምንን እናስታርቃለን ወይ? ዓለማውያን ሲጨነቁ ስናይ ጌታ ኢየሱስን እንመሰክራለን ወይ? ክርስቲያን ሆኖ ሰላሙ የጠፋበት ከችግር ምክንያት የተነሳ ከህመም ከሐዘን የተነሳ ስናቅ እንወጣለን ወይ? እሱ ነው ችግሩ። ጌታ ኢየሱስ ክርስቶስ ዛሬ ወደ እኔ ኑ የሚልበት ምክንያት ይህንን ሊሰጠን ነው፣ ይህንን ሊረዳን ነው። ጌታ ኢየሱስ ክርስቶስ ይህንን አርጉ የሚልበት ምክንያት እንደነገርኳችሁ እኔና እናንተን ተማምኖ አይደለም፣ ውስጣችን ያስቀመጠውን መንፈስ ቅዱስ ተማምኖ ነው። እና ራሳችሁን ልትንቁ ትችላላችሁ፣ ግን የሚገርማችሁ ነገር ውስጣችሁ መንፈስ ቅዱስ አለ። ትናንት ያረጋችሁትን ነገር አስባችሁ፣ ዛሬ ጧት ያረጋችሁትን ነገር አስባችሁ፣ ስለ እናንተ ያላችሁ ዴፊኒሽን ማን መሆናችሁን ሊያበላሽ ይችላል ሰይጣን። ግን የእግዚአብሔር ልጆች ነን፣ መንፈስ ቅዱስ አጠገባችን አለ፣ መንፈስ ቅዱስ ጎናችን አለ። ኤቭሪ ሲንግል ዴይ ኤቭሪ ሚኒት እንጸልይ።